እንደምሰነበታችሁ ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት መስከረም 8 2015 ዓመተ ምህረት የጋቢና ቪኦኤ መሰናዶ ጀምሯል። የምሽቱ መሰናዶ የመራው ኤደን ገረመው በቅንብሩ ኤልያስ አስማረ አብረናችሁ እንቆያለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ለእናንተ ይሆናሉ ይበጃሉ ያልናቸውን መራርጠን ይዘንላችኋል። የመጀመሪያውን ዘገባ ላስተዋውቃችሁ። ረዳት የሕክምና አገልግሎት ለመስጠት የተቋቋመ ድርጅት ነው። በውጭ ሀገራት የሚኖሩ ኢትዮጵያውያን ሀገር ቤት ለሚገኙ ሕክምና ለሚሹ ወዳጅ ዘመዶቻቸው ሐኪምና ተንከባካቢ እንዲቀጥሩ የሚያስችል አገልግሎትንም ይሰጣል። የሕክምና አሰጣጥን የማዘመን ግብ እንዳለውም ተነግሮለታል። ስለ አገልግሎቱ ይበልጥ ለመረዳት የድርጅቱን የሰሜን አሜሪካ እንቅስቃሴዎች አስተባባሪና አማካሪ ሲስተር አይናዲስ ፍቃዱን ሀብታውም ስዩም አነጋግሮ ነበር።
ለዓመታት በዩናይትድ ስቴትስ በሕክምናው ዘርፍ በነርስ ባለሙያነት ያገለገለችው ሲስተር አይናዲስ ፍቃዱ ኢትዮጵያውያንን ጤና ነክ ግልጋሎት የሚያዘምን ሐሳብ ይዘው ብቅ ካሉ ትውልድ ኢትዮጵያውያን መካከል አንዷ ናት። የቅርብ ቤተሰብ አባላት የቅርብ ክትትልና እንክብካቤ በሚሻ የጤና እክል ምክንያት ሲቸገሩ ማየቷ ረዳት የሚለውን አገልግሎት ለመጀመር መነሻ እንደሆናት የምትገልጸው ሲስተር አይናለም አገልግሎቱ ከሀገር ቤት ርቀው የሚገኙ ሰዎች የቤተሰቦቻቸውን ጤና ለመከታተል ያለውን ፋይዳ እንዲት አስረዳለች።
ምንድን ነው የምናደርገው? ሁለት አይነት ሰርቪስ አለ። አንደኛው ለማንኛውም ሰው፣ ለማንኛውም እድሜ ግሩፕ፣ ለማንኛውም ጾታ ኢትዮጵያ ውስጥ ክሊኒክ ቤዝድ የሆነ ሰርቪስ አለን። ኢትዮጵያ ውስጥ እንደምታውቀው በባህላችን የተለመደ ነገር አይደለም። ሰው ተነስቶ ወደ ሐኪም ቤት ጀነራሊ አይሄድም ካላመመው ወይንም ደግሞ በጣም ክሪቲካል ኮንዲሽን ላይ ካልሆነ አንሄድም አዘ ካልቸር እና እሱን ካልቸር ለመለወጥ እና ኢትዮጵያ ውስጥ ኢትዮጵያውያን ወደ ሐኪም ቤት በተወሰነ ጊዜ እየሄድን ራሳችን ቼክ ማድረግ አለብን የሚለውን ሀሳብ ይዘን የተለያየ አይነት ፓኬጆች አሉን። ከ34 ዶላር ጀምሮ እስከ $400 ድረስ የሚያወጡ ፓኬጆች አሉ። የሚፈልግ ሰው መርጦ እነዛን ፓኬጆች እዚህ አሜሪካም ሆነ በሌላ በተለያየ ሀገር ያሉ ኢትዮጵያውያን ለወላጆቻቸው፣ ለአያቶቻቸው፣ ለወንድም፣ ለእህት፣ ለዘመዶቻቸው፣ ለዘመድ አዝማዱ ኢትዮጵያ ውስጥ መግዛት ይችላሉ። ዶሮና በግ የተለመደ ነው በአመት በዓል መግዛት። ሞር ኢምፖርታንትሊ ደግሞ የጤናን የመሰለ ነገር እንደ ስጦታ መስጠት በጣም የሚያስፈልግ ነገር ነው እና በዛ የተነሳ እነዚህን ፓኬጆች አዘጋጅተን ከኢትዮጵያ ውጭ ያሉ ኢትዮጵያውያን ለዘመዶቻችን፣ ለወንድም ለእህቶቻችን እንድንገዛ ኢንካሬጅ ለማድረግ ነው።
ረዳት ኢትዮጵያ ውስጥ በተገቢው ሁኔታ ያላደገውን በኢትዮጵያውያን ዘንድም እንደ መልካም ልምድ ሊያዝ የሚገባውን የቅድመ ምርመራን ባህል በማስፋፋት ረገድ የሚኖረውን ሚና ሲስተር አይናለም ታውሳለች።
ምሳሌ ሴቶቻችን 40 ዓመት ሲሞላን የጡት ኤግዛሚኔሽን ያስፈልገናል፣ ማሞግራፊ ያስፈልገናል እና በትንሹ ማኔጅመንት የሚቻልበትን ነገር ህይወታችንን ሊያጠፋ ሊወስድብን ይችላል። ስለዚህ ዳትስ ዋን ኤግዛምፕል ማሞግራፊ ያስፈልገናል ከ40 ዓመት በኋላ ወይንም ደግሞ ኮሎኖስኮፒ ለምሳሌ ብትዊን ከ40 እስከ 50 ዓመት ባለው እድሜ ውስጥ ወንድም ሆነ ሴት ኮሎኖስኮፒ ያስፈልገናል። በዛው በኮሎኖስኮፒ የሚገኝ አንዳንድ ችግር ካለ በቀላሉ ማኔጅ ሊደረግ ይችላል። ህይወታችንን ማጥፋት የለበትም። እና በዛን ያን በተመለከተ እነዚህ ፓኬጆች አሉ። የሚፈልግ ሰው ለዘመድ አዝማድ ገዝቶ መጥቶ ኢትዮጵያ መላክ ይችላል። አንዱ እሱ ነው።
የሕክምና ባለሙያዎች የቤት ለቤት አገልግሎት እንዲሰጡ ለማድረግ የሚያስችለው ረዳት ከእድሜና ከከባድ በሽታዎች በሚመነጭ ምክንያት ለመንቀሳቀስ ለማይችሉ የአልጋ ቁረኞች መልካም አማራጭ እንደሚሆንም ሲስተር አይናለም ትናገራለች።
ሌላኛው ደግሞ ኢትዮጵያ ውስጥ የሚኖሩ እና ከቤት ውስጥ መውጣት የማይችሉ ወንድም እህቶቻችን አሉ። እናት፣ አባት፣ አያት በእድሜም ሆነ ያለ እድሜ ደግሞ አንዳንድ ሲቹዌሽን ኮንዲሽኖች አሉ። ከቤት ውስጥ ወጥተን ሐኪም ቤት መሄድ የማይችሉበት ሁኔታ አለ። አንዳንዴ ደግሞ አልጋም ላይ ተኝቶ መገላበጥ የማይችሉበት ሁኔታ አለ። ለእንደዛ አይነት በሽተኞቻችን ወይንም ዘመድ አዝማዶቻችን ደግሞ ፓኬጅ አለን እና ከኢትዮጵያ ውጭም ሆነ ኢትዮጵያ ውስጥ የሚኖር ሰው ይሄንን ፓኬጅ መግዛት ይችላል። እና እኛ ምንድን ነው የምናደርገው? ሐኪሞች አሉን፣ ነርሶች አሉን፣ ፊዚካል ቴራፒስት፣ አምቡላንስ አለን። We have a whole pack of services, resources አሉን። እና እነዛን ሪሶርሶች ይዘን በሽተኛ ቤት መሄድ እንችላለን እና ሕክምና መስጠት እንችላለን።
አገልግሎቱ በሕክምና ዘርፍ ለሚመረቁ ወጣት ባለሙያዎች ሊፈጥር የሚችለውን የስራ እድል በተመለከተስ ምን እርባና ይኖረዋል ለሚለው ጥያቄ ሲስተር አይን አለም ቀጥታ መልሳለች።
ያው በኢትዮጵያ ውስጥ መሆኑ ይሄ ኦርጋናይዜሽን ኢትዮጵያ ውስጥ ሆኖ ኢትዮጵያን ሕዝብ ማገልገሉ ብቻ ሳይሆን ኢትዮጵያውያን ፕሮፌሽናሎች አሉ ከማንም የማያንሱ አክቹሊ ማተር ኦፍ ፋክት ብሪሊያንት የሆኑ ነርሶች አሉ፣ ብሪሊያንት የሆኑ ሐኪሞች አሉ። የፕሮፌሽናል እና የኢንተሊጀንስ ሾርቴጅ የለም ሀገራችን እና ይሄንን እኛ እናውቃለን እና ይሄ ኦርጋናይዜሽን መኖሩ it provides the opportunity the Ethiopian professionals እድሉን ይሰጣል። በሀገራችን ኢትዮጵያ ህዝብ ከኢትዮጵያ ወጥቶ መታከም የለበትም። ምክንያቱም ኢኳሊ skilled የሆኑ ሐኪሞችና ፕሮፌሽናሎች አሉ እና እዛ እነሱ ነው እኛም we actually acquire the most skilled professionals and not only skilled professionals ከተማሩበት ቦታ መውሰድ ሳይሆን የራሳችን ደግሞ ትሬኒንግ አለን የምንሰጠው። ህክምናውን ተምረዋል። ከዛ በላይ ግን እንዴት አይነት ፕሮቫይድ ሰርቪስ መስጠት እንዳለብን የሰርቪስ ትሬኒንግ አለን፣ ኤክሰለንት ትሬኒንግ አለን እና እሱን ፕሮቫይድ አድርገን በደንብ ኳሊፋይድ የሆኑ ሐኪሞች፣ ነርሶች፣ ፊዚካል ቴራፒስቶች፣ ስፔሻሊስቶች፣ ፍሎባረሚስቶች ዊ ሃቭ ሃይሊ ስኪልድ ፕሮፌሽናልስ and we're very proud to support our own የራሳችንን ሰው opportunity ሰጣን professional የemployment opportunity ሰጣን በራሳችን ሰዎች የራሳችንን ህብረተሰብ መከባከብ መቻል
ረዳት አገልግሎት ኢትዮጵያውያን ጊዜው ሳይረፍድ የጤና መፍትሄ ለማግኘት መልካም አማራጭ እንደሚሆን የምታምነው ሲስተር አይን አለም በተለይ ሴቶች ለጤናቸው ትኩረት ሊሰጡ እንደሚገባ ትመክራለች።
ምንድን ነው ኢትዮጵያውያን ያው በጣም የምንዋደድ ሰዎች ነን። ለኢትዮጵያ ህዝብ ቤተሰብ ማለት is everything. That's the meaning for life lies in our relationship with our families. Let's take care of each other. እንንከባከብ ራሳችንን እና ይሄ አርሊ ነው የሚጀምረው። ታመን you know በአምቡላንስ መሄድ የለብንም። አርሊ እንጀምር። ሴቶቻችን በተለይ የቤተሰብ ምሰሶ ነን። ስለዚህ let's take care of ራሳችንን መንከባከብ አለብን። ማሞግራፊያችንን ቼክ እናድርግ። ኮሎኖስካፒያችንን እናድርግ። ስኳር በሽታ ይኖርብን አይኖርብን እንወቅ። ሐኪም ሄደን እኔ እና እኛ ከኖርን ልጆቻችንን እንንከባከባለን። እኛ ከኖርን አባት እናታችንን እንከባከባለን። እኛን ደግሞ ተመልክተው ልጆቻችን ነው በምሳሌ ይማራሉ። ስለዚህ ራሳችንን እንንከባከብ፣ እንደ ኢትዮጵያውያንነታችን ራሳችንን እንንከባከብ።
በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ወደ ሁለተኛው ዘገባችን እንሻገር። በውጭ ሀገር የሚኖሩ ህጻናት እነሱን የሚመስል ሰው በመጽሐፍት ላይ እንዲያገኙ ነው እቅዴ ትላለች የአንድ ልጅ እናት የሆነችው ማህሌት ሰይፉ። ከወራት በፊት ሀበሻ ገር የተሰኘ የልጆች መጽሐፍትን አሳትማለች። ስለ መጽሐፉ ከማህሌት ጋር ቆይታ አድርገን ነበር። ቆይታችን እንደሚከተል ይሰማል።
አመሰግናለሁ መሀሌት ሰይፉ። እኔ ኦታዋ ካናዳ ውስጥ ነው የምኖረው። ወደ 25 በላይ አመት ኖሬያለሁ እዚህ። አንድ ልጅ አለኝ። መጽሐፌ ጻፋ ለሷ ብዬ ነው የጻፍኩት። አሁን ቢዝነስ ኮንሳልተንት ነኝ።
እናትነት እንዴት ነው? እስቲ ጥቂት ስለ እናትነት ንገሪኝ። በተለይ ደግሞ በውጭ ሀገር ልጅ ማሳደግ ምን ይመስላል?
እናትነት በጣም ጥሩ ነው። ኤቭሪዴይ አዲስ ነገር ታስተምረኛለች፣ ታስተምረናለች። ሀገር እናትነት አቲንክ አንደኛው ኢምፖርታንት ነገር ሰፖርት ነው እና እኔ ፋሚሊዎች እዚህ ስላሉ በጣም ረድቶኛል። ባለቤቴና እኔ በጣም ረድቶናል። ይኸው አማርኛና እንግሊዝኛ እንግዲህ ማስተማር ያንቺ ፍላጎት ካለሽ በደንብ ማስተማር እነሱ ስላሉ በጣም ረድቷል። እዚህ እሷን አሁን 2 ዓመቷ ነው እና ትናንሽ ነገር ትናገራለች አማርኛና እሷ ብዬም በደንብ ይሄንን እንድታቀው እና በደንብ ፕራውድ እንድትሆንበት ብዬ ፋሚሊ ስላለኝ እዚህ በደንብ እየሞከር ነው። ጥሩ ነው እናትነት ወድጀዋለሁ።
ሀበሻ ገርል ወይም ደግሞ የሀበሻ ልጅ የተባለ መጽሐፍ ጻፍሽ። ከዚህ ቀደም ስነ ጽሁፍ ውስጥ ነበርሽ? መጽሐፍ ትሞክሪ ነበር ወይስ እንዴት ልትጽፍ ይቻልሽ ይሄን መጽሐፍ?
መጽሐፍ እንኳን ልሞክር ከዚህ በፊት ምንም ሀሳብም አልነበረኝም። ይሄ መጽሐፍ የሀበሻ ልጅ የጻፍኩት ልጄ ከተወለደች በኋላ ነው። ምክንያቱም መጽሐፉ ልጅ ስገዛላት ማገኘው የሀበሻ ካልቸር እና ትራዲሽን በደንብ የሚያስተምራት መጽሐፍ ብዙም የለም እና ደግሞ እሷንም የሚመስል ሰው ፒክቸር ላይ ለማየት ምን ልጆችን መጽሐፍ ሲያነቡ በደንብ ነው የሚያጠኑት እና የሚያዩት ምን በሱ ለምደው ነው የሚማሩት እና የሚያድጉት እና ለምን እንደዚህ የለም የሚለውን ጥያቄ መጀመሪያ አመት ከሆኗታ በፊት ሳስብበት እኔም ራሴ ሀሳቡ ካለኝ ለምን አላረገውም የሚለውን ሱንሼ ክሊፕ ያለው ጻፍኩትና በአጋጣሚ ቤተሰባችን ውስጥ አለች እና እሷን ጠየኳት አብረን እንድንሰራ። እሱ ምክንያት ይኸው አሁን መጽሐፉን ለመጻፍና ለማተም ደርሰናል።
የሀበሻ ልጅ የተሰኘው መጽሐፍሽ እድሜያቸው ለስንት ዓመት ለሆናቸው ህጻናት ነው? ምን አይነት ነገርስ ነው ለማስተማር ያሰበው?
ስንት ዓመት የሚለው ጥያቄ ከመጀመሪያ መጽሐፍ ለልጆች ማንበብ የሚባለው ከመጀመሪያ ከ3 ወር ወይም ከ0 እስከ ሲያድጉ ለ3 ዓመት ድረስ ያህል እላለው። ግን ሳስብበት ነው ብዙ አበሻዎች ልጆቻቸውን ውጭ ሀገር የሚያሳድጉ አሉ እና በእንግሊዝኛ ነው ቶሎ የሚማሩት እና ብዙ ጊዜ አክሰሱ ከሌለ በእንግሊዝኛ ነው ቶሎ እንትን የሚሉት። ግን ኢንክሉድ እንዲያደርግ ይሄ መጽሐፍ የተጻፈው በአማርኛ እና በእንግሊዝኛ ነው እና በአማርኛ በእንግሊዝኛ እንግሊዝኛውን ቶሎ መጀመሪያ የተማሩት አማርኛውን ቀስ እያሉ እንዲማሩት። ስለዚህ እነሱ ከአምስት ነው 6-7 ማንበብ የሚችሉ ልጆች እና በሞከር የአማርኛ መሞከር የሚፈልጉ ልጆች ሊሆን ይችላሉ። ግን ነው መጀመሪያ እስከ 0-3 የሚለውን በአማርኛም በእንግሊዝኛም እዚህ መጽሐፍ ላይ ማግኘት ይችላሉ። መጽሐፉ በጣም ሲምፕል ነው። አንድ ነገር ፎከስ ያደረኩት ቱ ልጆች የሚያገኙት የሀበሻ ባህል የሀበሻ ልብሳችን በስዕሉ ማየት ይችላሉ። የምግባችንን ምን መብላትን ነው ምንድን ነው የምንበላው እንጀራን እሱን እንዴት በመሶብ ዞረን አብረን የምንበላው እሱን ትምህርት ቤት ልክ ከልጆች ጋር መጫወት ሁሉንም ነገር ኢትዮጵያ ውስጥ ወይም ሌላ ሀገር ውስጥ የሀበሻ ካልቸር ውስጥ የምታዩ ነገር እዚህ ማያገኙ መጽሐፍ ውስጥ ማየት ይችላሉ እና ኢቨን ልጆች ከዚህ አድገውንን እናትና አባታቸው ኢትዮጵያ ሲሄዱ አንዳንድ ነገሮች ራሳቸው መጽሐፍ ውስጥ ያዩት እዛ ማየት የሚችሉት ነገር እና ማገጣጠም ወር ማያያዝ ሬሌቨንት የሚሆንላቸው ነገሮች ነው መጽሐፍ ውስጥ የሚያገኙት።
እንግዲህ ቅድምም ልትጠቅሹ ሞክረሻል። እዚህ ሀገር የሚያድጉ ልጆች መጽሐፍ ሲያነቡ ራሳቸውን የሚመስል ሰው ብዙ ጊዜ ፈልገው አያገኙም። ስደተኛ የሆነ የራሳቸውን ባህል የሚመስል የሚያደርግ ሰው እና ይሄ ምን አይነት ጉዳት ያመጣል? የራሳቸውን የሚመስል ሰው ወይም በመጽሐፉ ላይ አለመኖሩ ለስነ ልቦናቸው ያለው ነገር ምንድን ነው ትያለሽ?
ልጆች የሚያስቡት ሰው እኔ ይመስላለሁ ወይ ትምህርት ቤት ሲሄዱ ላይክ እኔ ይለያለሁ ወይ እሱን አስተሳሰብ ትንሽ ሆነው በደንብ ሁሉም ሰው ልዩ ነው የሚለውን የእነሱ ባህል ፍርሃት የለባቸውም ራሳቸውን ኢንዲቪጁዋል ለመሆን ማለት የሚለውን ነው እና ጥሩ አይደለም። ምክንያት ጥያቄ ያመጣል በኋላ ግን እኔ የተለየው ነው እኔ ትምህርት ቤት ሲሄዱ ብዙም የራሴን አይነት አላይም ለምንድን ነው እና ይሄ ለእናትና ለአባቶች ትንሽ ሆነው ከጀመሩ የራሳቸውን ካዩ መጽሐፍ ላይ ቴሌቪዥን ላይ ትምህርት ቤታቸው ላይ ትንሽ ይረዳቸዋል ብዬ አስባለሁ። ነው ሲያድጉ ባህላቸውንም እየወደዱ እና ማክበር ሱን እንዲያደርጉ ፈልጋለሁ። ስለዚህ ለዛ ነው ጥሩ ነው የምለው።
የልጆች መጽሐፍ እንግዲህ ቀላል ነገር አይደለም፣ በጣም ከባድ ነው። ምን ያህል ገጽ አለው? አንቺ እንዴት ተወጣሽው? የከበደሽስ ነገር ምን ነበረ?
የ24 ፔጅ ነው። በአንዱ ስዕሎች ናቸው እና በአንዱ በኩል የጻፍኩት ትረካ ነው። እና እኔ የጻፍኩት በጣም እንዳይከብድ ለማንበብ ላይክ ለትንሾች ልጆች ስታነብላቸው ኢዚ ሲምፕል የሚችሉት ነገር እንዲሆን እና እንትን እንዲነው። ስለዚህ መጽሐፉ ያን ያህል አይከብድም። እኔ እሱን መጽሐፍ አላስቸገረኝም ነው ከመጀመሩ አይዲያ ሲመጣልኝ ትንሽ ጊዜ ቁጭ ብዬ በደንብ አስቤታለሁ። ግን ከዛ በኋላ አይ ቲንክ ስዕሉም ሲገናኝ አንድ ላይ በደንብ ነው እንትን ያለው እና እኔ ሌላም እንኳን እያሰብኩ ነው አሁን ሌላ ምን አይነት ነገር ልጄን ማስተማር እፈልጋለሁ። ይሄ መጽሐፍ አሁን የጻፍኩት እኔ ለሰውም አዝማች ለሌላ ልጆች ለሚሆን ነው። ግን ለራሴ ልጅ ምን ትማራለች ምን ማስተማር የሚፈልገውን ነው ብዬ ነው እና ሌላም እያሰብኩበት ነው ምን አይነት ሌላ መጽሐፍ ማቅረብ እችላለሁ እያልኩኝ ተከታታይ ላይክ የሀበሻ ጋርል የሚለውን ነገር በልጄ ላይ ቤስ አድርጌ ነው እና እሱን ማድረግ እፈልጋለሁ።
ሌላው እንግዲህ መጽሐፍ ሲጻፍ እንደዚህ አይነት የስነ ጥበብ ስራዎች ሲሰሩ እኛ የምናስበው የራሳችንን ማህበረሰብ ብቻ ነው። ግን ባህሉን ደግሞ ሌሎች ልጆች ትምህርት ቤት የምትሄድበት አካባቢ ያሉ ሰዎች እንዲያውቁት ወይም ደግሞ ትምህርት ቤቶች እንዲረዱት መጽሐፍቱን ለእነሱ ለማዳረስ ያሰብሽው ነገር አለ ወይ? ምን እየሰራሽ ነው ከዛ አኳያ?
ጥሩ ጥያቄ ነው እሱ። አሁን ነው ጓደኞች ወይም ስራ አብረኝ የሚሰሩ ሰዎች ይህንን ስላረኩ ደስ ብሏቸው እኔን ለመጽሐፉን ለማግኘት እና ለልጆቻቸው ማስተማር ምን እንደሆነ ለማሳየት ሰዎች ይገዛሉ አሁን መጽሐፉን እና ይኖ ጥያቄም ይጠይቁኛል። የገዙት ሰዎች አሉ በእኔ በጓደኞች እና በስራዬ በኩል።
መጽሐፍሽ እንዴት ነው የሚገኘው? የት ሊያገኙት ይችላሉ ማንበብ የሚፈልጉ ወላጆች?
መጽሐፉ አሁን አማዞን ላይ ይሸጣል። የትም ሀገር ብትሆኑ ነው አይ ቲንክ አማዞን ላይ ብትወጡ ታገኙታላችሁ። በኢትዮጵያ እንዴት እዛ ይደርሳል የሚለውን ገና አላልኩም የት፣ ግን ወደፊት ትንሽ አንድ ወር ሁለት ወር በኋላ አስቤ እሱን አስተካክላለሁ። አንዳንድ ሰዎችም ኦልሬዲ ኢሜይል ሊላኩልኛሉ ኢትዮጵያ መጽሐፍ ላይብረሪዎች እና እነሱን በደንብ ተገናኝቼ እንዴት እዛ እንደሚደርስ እስካስብና እስካስተካክል ድረስ አሁን አሚዞን ላይ ነው ያለው።
በጣም ነው የማመሰግነው። አንቺ መጨመር የምትፈልጊውም ከመጽሐፉም ጋር ወይ ከልጅሽም ጋር በተያያዘ መጨመር የምትፈልጊው ነገር ካለ?
ብዙም ነገር መጨመር የምፈልገው ነገር የለም። አንድ ነገር የምለው ግን ያው እንደዚህ አይነት ሀሳብ ያለው ሰው መጽሐፍ እኔ መጽሐፍ ከቻልኩ ሌላ ሰው መጽሐፍ ይችላል እና እሱንም የሚፈልግ ሰው ካለ ወደኋላ እንትበሉ አርጉት ነው የምለው። ምክንያቱም ልጆቹ ይማሩበታል እና ሀሳባችሁን ነው መጽሐፍ ላይ ማድረግ ጥሩ ነው እና አርጉት ነው የምለው።
እሺ ማለት በጣም ነው የማመሰግነው በድጋሚ ከጋቢና ቬ ጋር ለነበረሽ ቆይታ
አመሰግናለሁ።
ወደ ሶስተኛው ዘገባችን እንሻገር። ግጭትና ጦርነት እየተካሄደባት ባለባት ኢትዮጵያ ውስጥ የሚገኙ ትምህርት ቤቶች ከገጠማቸው ተግዳሮቶች መካከል አንዱ የትምህርት ተቋማት መረጃና መዛግብት ውድመት እንደሆነ ሲነገር ተሰምቷል። እንዲህ ያለውን ችግር ለመቅረፍ ብሎም የተለመደውን የትምህርት አሰጣጥ ስርዓት ለማዘመን ያለመ ኢስኩል የተሰኘ ስርዓት ዋሊያ ቴክኖሎጂስ በተባለ ተቋም በኩል ከሰሞኑ ተዋውቋል። ስለ ኢስኩል ምንነትና ፋይዳ እንዲያስረዱን የዋሊያ ቴክኖሎጂ መስራች አታንተነህ አስራትን ሀብታሙ ስዩም ጋብዞ አነጋግሯል።
ዋልያ ቴክኖሎጂስ ከስድስት ዓመታት በፊት የተመሰረተ ተቋም ነው። የድርጅቱ መስራችና ዋና ስራ አስኪያጅ አቶ አንተነህ አስራት ተቋሙ ወደ ኢትዮጵያ አድማሱን ከማስፋቱ በፊት በዩናይትድ ስቴትስ የተለያዩ ስራዎችን ሲሰራ እንደሰነበተ ያብራራሉ።
እኔ አሜሪካ ቨርጂኒያ ነው የምኖረው። አይቲ ካምፓኒ አለኝ። ለዩኤስ ገቨርንመንት ነው ኮንትራክት እያደረኩ ሰራ። ከ2010 የፈረንጆች አቆጣጠር ጀምሮ እዛ አሜሪካ የራሴ ካምፓኒ መስርቼ ሰራ ነበር። ግን ከስድስት ዓመት በፊት ወደዚህ መጥተን አዲስ አበባ ሄድኳርተር ከፍተን ባህርዳርም ኦፊስ አለን። ሴቶች ነው በብዛት የኛ ሰራተኞች፣ ከ95% በላይ በኮምፒውተር ሳይንስ ማለት ነው። እነሱ ላይ ተመስርተን ነው እየሰራን ያለ ነው እና አብዛኛው ካስተመሮቻችን ገቨርንመንት ካስተመር አለን። የባንክ ፋይናንሻል እና ፕራይቬት ሴክተሮች አሉን።
በቅርቡ ለኢትዮጵያ ትምህርት ዘርፍ በጎ ሚና የሚጫወት የመረጃ አያያዝ ስርዓት ተቋሙ አስተዋውቋል። የኢትዮጵያ የትምህርት ሚኒስቴር ተወካዮች በተገኙበት የተዋወቀው ስርዓት መጠሪያው ኢስኩል ይሰኛል። አቶ አንተነ ዘመናዊው አሰራር ለኢትዮጵያ ለምን እንደሚያስፈልግ እንዲያስረዳሉ።
ባለፉት 2-3 ዓመታት ሀገራችን የተለያዩ ችግሮች ተፈጥረዋል። አንዱ ጦርነት ነው። በጦርነቱ ምክንያት ደግሞ 4,000 ትምህርት ቤቶች በላይ ፈርሰዋል፣ ወድመዋል፣ ብዙ ሰው ህይወት አልፏል። በተጨማሪ ግን የተማሪዎች ኢንፎርሜሽን ጠፍቷል፣ በቃ ዳታ እና ከዚህ ተነስተን ነው ይህንን ኢስኩል የሚባል ሲስተም ዲቨሎፕ ያደረግነው። በውስጡ ብዙ ነገሮች አሉት። አንደኛው ስቱደንት ኢንፎርሜሽን ማኔጅመንት ሲስተም አለ። ሌላው ለርኒንግ ማኔጅመንት ሲስተም አለው። ዲጂታል ላይብረሪ ሲስተም አለው። ላይብረሪ ሲስተም አለው። ኤችአር፣ ፔሮል፣ ፋይናንስ እና ኮምፕሊትሊ ስኩልን የአንድ ስኩል ኦቶሜት የሚያደርግ ሲስተም ነው። ኢቨን የጠፉት መጽሐፎች እንደገና ለማተም ሚሊየንስ ዶላር ነው ኮስት የሚያደርገው እና እንደዚህ አይነት ሲስተሞች ካሉ ግን ያን ያህል መጽሐፍ እንደገና ፕሪንት ማድረግ አያስፈልግም። የተማሪዎችንም ኢንፎርሜሽን ሌላም ጊዜ ሰው ሰራሽም ሆነ ተፈጥሮ አደጋ ቢፈጠር እና ቢጠፋ ዳታውን ማስቀመጥ ይቻላል። በተጨማሪ ደግሞ እንደምታውቀው ኮቪድ ነበር። በኮቪድ ምክንያት እኛ ለምሳሌ አሜሪካ ሀገር ያው ከቤቱንም ልሰራ ትችላለ፣ ተማሪዎችም ከቤቱ ነው መማር ይችላሉ። እዚህ ሀገር ግን መማር አትችልም። ኮቪድ ካለ ያው ቤት ነው ቁጭ የምትለው እና ይህን ሁሉ ለርኒንግ ማኔጅመንት ኦቶሜት የሚያደርግ ሲስተም ነው።
የተለያዩ የኢትዮጵያና ዓለም አቀፍ ቋንቋዎችን እንዲያስተናግድ፣ የተለያዩ ክፍያ ስርዓቶችን እንዲያካትት ተደርጎ የተሰራው ኢስኩልን አገልግሎት ለጎረቤት ሀገራት ተጠቃሚዎች የማዳረስ እቅድ እንዳለም አቶ አንተነ ተናግረዋል። በኢትዮጵያ የኢንተርኔት ሽፋን በበቂ ሁኔታ አለመኖሩ በአገልግሎቱ ላይ የሚደቅነውን ተግዳሮት በተመለከተ እሳቸው እንዲህ ብለዋል።
ብዙ መሰናክል ሊኖር ይችላል። ገርም ነገር ብዙ ትምህርት ቤቶችን ባንልም በቂ ትምህርት ቤቶች የኢንተርኔት እና የኔትወርክ ተዳርሰዋል። ግን ያልተዳረሱ ቦታዎችም አሉ። ግን ገና እሱ አልተዳረሰም ብለን ከአንድ ቦታ መጀመር አለን። ለተዳረሱት እናደርግና አንዳንድ ካምፓኒዎችም ጋር እየተነጋገር ነው። እንደ ስታርሊንክ ምናምን ያሉት እና በሳተላይት እንዲደርሳቸዋል አይደለ? አሁን የኢንተርኔቱ ችግር የአቅም ችግር ብቻ አይደለም። ያው የቴሌ አለመዳረስ በየቦታው ነው። እነሱን ደግሞ በሳተላይት የምናዳርስበትን መንገድ እየተነጋገርን ነው። እሱ ብቻ አይደለም። የተለያዩ ትምህርት ቤቶች የኮምፒውተር አቅርቦት የላቸውም፣ በትክክል ኔትወርክ የተሰራ የላቸውም፣ ምንም ነገር የሌላቸው አሉ። ከተማ ያደገ ልጅ እና አፋር ያደገ ልጅ 12ኛ ክፍል አንድ ላይ ነው የሚፈተነው። አንድ አይነት ፈተና ነው የሚፈተነው በኢትዮጵያ እና ኮምፒቲቲቭ ኤጅም የለውም። ይሄን ጋፕም ያጠባልኛ ሲስተም ቻሌንጂንግ ነው። እየሰራን ነው ከተለያየ ድርጅቶች ጋር። በጣም የሚገርም ግን አሁን ለምሳሌ ዩኤስኤድም ሆነ ምናምን ይጠይቁናል፣ ይህን ሲስተም ጠይቀውናል። እና አዌርነስም ነው አቶ ሀብታሙ፣ አዌርነስ ስለሌለን ነው እና ቪዥን ስለሌለን ነው እንጂ ሲጠይቁን ብዙ ጊዜ የምንጠይቃቸው መማሪያ ትምህርት ቤት ስሩልን ነው ሁሌ የምንላቸው እንጂ እንደዚህ ቴክኖሎጂ አለ እንደዚህ አዳርሱልን፣ ኢንተርኔት አስገቡልን ምናምን ብትላቸው እነሱም ዊሊንግ ናቸው ለማድረግ ያው እና አዌርነሱ መፍጠር ነው።
ዋልያ ቴክኖሎጂስ ከትምህርት ዘርፉ በተጨማሪ በሌሎች ዘርፎች ውስጥም መልካም አሻራውን ለመተው እየተንቀሳቀሰ መሆኑን የሚናገሩት አቶ አንተነህ ለማሳያነት እየተሳተፉ ያሉባቸውን ስራዎች አጋርተዋል።
ልክ ነህ። የተለያየ ፕሮዳክቶች አሉ። አንዱ ያው ኢስኩል ነው። ሌላው ኢዲኤምኤስ የሚባላል፣ ዲጂታላይዝ ማድረግ ዶኪመንቶች። አሁን ሀገራችን አንድ ሰው ፋይል ቢፈልግ ምንም ነገር ማግኘት አትችልም። እያንዳንዱ ቤት መስሪያ ቤት ማአት ዶኪመንት አለው። ማን ከማን ጋር ምን እንደደረሰ አያደርግም። እሱ አንድ ፕሮዳክት አለን፣ ዲጂታይዝ የሚያደርግ ፕሮዳክት አለን። ጀርመኖች ጋር ሆነን ነው ኮላቦሬት እያደረግን እየሰራን ያለ ነው። ብዙ ጊዜም ወደ ጀርመን ሀገር የተለያዩ ሰዎች ይዘን ሂደን አዌርነስ እንዲኖራቸው ያለን መሪዎቻችን ቪዥን እንዲኖራቸው ለማድረግ እሱ አለ። ኢሰርቪስ የሚባል ፕሮዳክት አለን። ኦንላይን ላይ የተለያዩ የገቨርንመንት ሰርቪሶችን ለማግኘት የምትጠቀምበት ኢሰርቪስ አለ። ሌላው ኢስማርት ዋተር የሚል አለን። ስማርት ዋተር ላይ ኦሮሚያም ፕሬዘንት አድርገናል። አገራችን የውሃ እጥረት አለ ይባላል፣ ግን በጣም የሚገርምህ አብዛኛው ውሃ ስለሚባክን ነው። እና ይሄ ሲስተም ምንድን ነው? እያንዳንዱ ቲዩብ ላይ ይሄድና እያንዳንዱ ቦታ ይቀመጥና በሞባይል አፕ ኢቨን መዝጋት ትችላለህ። አሁን ለምሳሌ አሁን አሜሪካ ዊኬንድ ስራ ሰው ማይገባ ከሆነ ቢልዲንግ ውሃ ማጥፋት ትችላለህ፣ ዝም ብለህ ሸቶፍ ማድረግ ትችላለህ። እና አይባክንም። ሌሎችም ፕሮዳክቶች አሉን አሁን በቅርብ ላውንች የምናደርጋቸው።
ተቋሙ ዘመናዊውን የመረጃ አያያዝ በየክልሉ የሚገኙ የትምህርቱ ዘርፍ ተዋናያን የተገብሩት ዘንድ የማሳወቅ ስራውን እንደቀጠለ አቶ አንተነህ አክለው ነግረውናል።
ከጋቢና ቤ ጋር ናችሁ ያላችሁት። ምርጫችሁ ስላደረጋችሁን እናመሰግናለን። የእሁድ ምሽት በሳምንት ውስጥ ከተደመጡና መልካም ናቸው ካልናቸው ጥንቅሮች መካከል በድጋሚ የምንሰማበትን መሰናዶ ነው እየተከታተላችሁ ያላችሁት። በመቀጠል ደግሞ በዚህ ሳምንት ውስጥ በማህበራዊ ሚዲያ ላይ ካገኘናቸው ዜናዎች መካከል ጥቂቶቹን አቀርብላችኋለሁ። የቅድመ ቅሪተ አካል ጥናት ተመራማሪ ሳይንቲስቶች ኢትዮጵያ ውስጥ የአንበሳ መጠን ያለው ኦተር የተሰኘ እንስሳ ቅሪተ አካል መለየታቸውን አስታውቀዋል። ኦተር የሚሰኙት እንስሳት በተለምዶ ከ3 እስከ 14 ኪሎ ግራም ክብደትና ከ87 ሴንቲሜትር እስከ 1 ሜትር ከ53 ሴንቲሜትር ወደ ጎን እርዝመት ያላቸው ሲሆኑ በውሃ ውስጥና በኩሬ አካባቢ የሚኖሩ ናቸው። ከዚህ በተጨማሪም እነዚህ እንስሳቶች ስጋና ቅጠል ተመጋቢ ናቸው። ይሁን እንጂ ኢትዮጵያ ውስጥ መገኘቱ የተገለጸው አዲሱ የኦተር አጥንት ዝርያው የጠፋው ኦተር 200 ኪሎ ግራም ድረስ የሚመዝንና እንደ ፈረስና ዝሆን የመሳሰሉ እንስሳትን አድሎ መብላት የሚችል እንደነበረ የኮሎምቢያ ክላይሜት ትምህርት ቤት ላሞንት ዶርዚ ምርምርና ጥናት ተመራማሪዎች አስታውቋል። ከዚህ ቀደም የተለያየ አይነት የኦተር ዝርያዎች በአፍሪካና በደቡብ አሜሪካ የተገኙ ሲሆን ይህንኛው ግን ለየት ያለ ግኝት መሆኑም ተገልጿል። በፖይተር ዩኒቨርሲቲ የተመራው ይህ ጥናት በደቡብ ምዕራብ ኢትዮጵያ ክፍል በኦሞ ወንዝ ሸለቆ ውስጥ የኦተሩ ቅሪተ አካል መገኘቱንም ጨምሮ ጠቅሷል። ኢትዮጵያውያን አዲስ ዓመት ስነ ስርዓት ጋር ተያይዞ በተለያዩ የዩናይትድ ስቴትስ ግዛት የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ለየት ያሉና በጋራ የሚገናኙባቸውን ዝግጅቶች በማዘጋጀት በዓሉን በዚህ ሳምንትና ባለፈው ሳምንት አክብረዋል። ከነዚህ ዝግጅቶች መካከል አንዱ በሳን ሆዜ ከተማ ካሊፎርኒያ ግዛት በየዓመቱ የሚካሄደው የኢትዮጵያ የባንዲራ ቀን ነው። እለቱ ዘንድሮም ለ18ኛ ጊዜ ተከብሮ የዋለ ሲሆን እጅግ ብዙ ኢትዮጵያውያን ታድመውበታል። ይህ በአካባቢው በሚገኘው የኢትዮጵያ ማህበረሰብና በአጋሮቹ የሚዘጋጀው መርሃ ግብር ለየት ያለ ሲሆን የኢትዮጵያ ባንዲራ በሳን ሆዜ ከተማ ከፍ ብሎ የተሰቀለው የመጀመሪያው ዓለም አቀፍ ባንዲራ መሆኑም ተገልጿል። ከዚህ በተጨማሪ ጳጉሜ 4 2014 ዓ.ም በተከበረው በዚህ በዓል ላይ የከተማው ማዘጋጃ ቤትም ማምሻውን አረንጓዴ ቢጫ ቀይ ቀለማት ተውቦ አምሽቷል። ኢንስትራክተር አብርሃም መብራቱ የፊፋ የቴክኒክ ባለሙያ ሆኖ ተሾሙ። በዚህም በፊፋ በዘርፉ የተመረጡት የመጀመሪያው ኢትዮጵያዊ ኢንስትራክተር ሆኗል። ለረጅም ጊዜ በየመን የበካፍ ኤሊት ኢንስትራክተርነትና በባህር ዳር ከተማ እግር ኳስ ክለብ አሰልጣኝ በመሆን አገልግሎት የሰጡት ኢንስትራክተር አብርሃም የፊፋ የቴክኒክ ኤክስፐርት ሆነው መሾማቸው በዚህ ሳምንት ተገልጿል። ኢንስትራክተር አብርሃም በአፍሪካ ዋንጫና መሰል ውድድሮች በቴክኒክ ጥናት ቡድን አባልነትና አሰልጣኝነት በየመን እግር እድሜያቸው ከ21 ዓመት በታች ባላቸው የስራ ልምድ ለቦታው ተመራጭ እንዳደረጋቸውም ተገልጿል። ፊፋ ለቴክኒክ ባለሙያነት ያቀረባቸውን መመዘኛዎች በሙሉ በማለፍም የ2 ዓመት ኮንትራክት መቀበላቸውን የተገለጸው በፊፋ የቴክኒክ ባለሙያነትም የተለያዩ ስራዎችን የሚያከናውኑ ሲሆን ከነዚህ መካከልም የወጣቶችን እግር ኳስ፣ የታዳጊ እግር ኳስ፣ ለቴክኒክ ዳይሬክተሮችና ለአሰልጣኞች ስልጠና ማዘጋጀት፣ ለተለያዩ ሀገራት የስፖርት ልማት መርሃ ግብሮችን መቃኘትና አስፈላጊ ሰነዶችን ማዘጋጀት እንዲሁም ደግሞ መሳተፍ ከኃላፊነቶቻቸው መካከል ጥቂቶቹ እንደሆኑ ፊፋ አስታውቋል። በመጨረሻም የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት ትምህርት ቤት የ25ኛ ዓመት የምስረታ በዓሉን መስከረም 3 2015 ዓ.ም በተለያዩ ዝግጅቶች አከበረ። በዕለቱም የትምህርት የ25 ዓመታት ጉዞ የሚዘክር አውደ ርዕይ ለእይታ በቅቷል። የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት ትምህርት ቤት በመንግስት በግልና በማህበራዊ ሚዲያ ላይ የተሰማሩ ባለሙያዎችን በማፍራት ለዘርፉ ማደግ የበኩሉን ሚና እየተወጣ የሚገኝ ተቋም ሲሆን እጅግ ብዙ ባለሙያዎቹ ትምህርት ቤት ውስጥ አልፈዋል። በዓለም አቀፍና በሀገራዊ የሁድ ምሽት መስከረም 8 2015 ዓ.ም የካፒና ጤ መስተናደው ዝሬ ተጠናቀቀ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሃሪክ ላይ ለጋግና በያላችሁ አድርሱን። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መስተናዷችን እንጠብቃችኋለን። ደንገረመው መርሃግብሩን የመራው ኤልያስ አስማረ፣ በቅንብሩ አሉላ ከበደ፣ በዋና አዘጋጅነት አብረናችሁ አምሽተናል። አብራችሁን ስለቆያችሁ በድጋሚ እናመሰግናለን። ሰላም ጤና ይስጥልኝ። ደህና ደሩ።